የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። የሰኔ 17 2013 ጋቢና ቪኦኤ ስርጭት ጀመረ።
ደም አስፈልጓት ነበረ። ደም ተሰጥቷት ነው ኦፕሬሽን የገባችው። ኦፕሬሽን ገብታ ደግሞ ብዙ ቦታ ላይ ነው የተገኘው ጉዳቱ።
ዶክተር ገነት በለጸን የሰማናቸው ከሰሞኑ በትግራይ ክልል ውስጥ በተፈጸመ የአየር ድብደባ ሰላማዊ ሰዎች ተጎጂ መሆናቸው ተሰምቷል። የኢትዮጵያ ሀገር መከላከያ ሰራዊት በበኩሉ የደበደብኩት ታጣቂዎችን እንጂ ሰላማዊ ሰዎችን አይደለም ብለዋል። ዝርዝሩ በምሽቱ ይደመጣል።
በብዛት የምንሰራው ጾታ መሰረት ያደረጉ ጥቃቶች ላይ ሆኖ በፕሮፌሽናል በሆኑ ካውንስለሮች የሚሰራ ላይ ነው።
አሁን ደግሞ የሰማናቸው ፌቨን ይገረሙን ነው። አንለይታ ስለተሰኘው ለጾታ ጥቃት የተጋለጡ ወገኖችን ለማስተናገድ ስለተሰራው የድንገተኛ ስልክ አገልግሎት በምሽቱ ያጫውቱናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። ከመቀሌ ከተማ በስተምዕራብ አቅጣጫ በመትገኝ ቶጎጓ እዳጋ ሰሉስ በመትባል መንደር ደረሰ በተባለ የአውሮፕላን ጥቃት ለገበያ ተሰብስቦ የነበረው ህዝብ ጉዳት እንደደረሰበት ለአሜሪካ ድምጽ አስተያየት የሰጡ ሰዎች ተናግረዋል። የአይን ምስክሮችም ጉዳት የደረሰባቸው ሰዎች ወደ ህክምና እንዳይገቡና አምቡላንሶች እንዳያልፉ በወታደሮች ተከልክለው እንደነበር ገልጸዋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት አዛዥ ጀነራል ብርሃኑ ጁላ ስለ ጉዳዩ ተጠይቀው በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ ጥቃት አለመፈጸሙን ተናግረዋል። ዘገባውን ያደረሰን ሙልጌታ ጽሃ ነው። በኢትዮጵያ ብሔራዊ ምርጫ በተካሄደበት ባለፈው ሰኞ የምርጫ ታዛቢ የነበሩት አሜሪካዊ ለህልፈት የበቁት በተፈጥሯዊ ምክንያት መሆኑን ምርመራ ያደረገው የአዲስ አበባው ቅዱስ ጳውሎስ ሆስፒታል ማረጋገጡን የፌዴራል ፖሊስ አስታውቋል። በሌላ የምርጫ ነክ ዜናም በሰሜን ጎንደርና በምዕራብ ሸዋ ታጣቂዎች ሁከት ለመፍጠር ያደረጉት ሙከራ ያለመሳካቱንና የምርጫው ሂደት ያለምንም መስተጓጎል እንዲቀጥል ማድረጉን የፌዴራል ፖሊስ ጨምሮ ገልጿል። ዘገባው የፀሐይ ዳምጠው ነው። በቶኪዮ የሚካሄደው ኦሎምፒክ አዘጋጆች የኮቪድ-19 ስርጭትን ለመቆጣጠር በስፖርት ስፍራው ተገኝተው መመልከት የሚችሉ ጃፓናውያን ቁጥር ላይ ገደብ አስቀምጠዋል። ትላንት በተላለፈው ህግ የሀገር ውስጥ ተመልካቾች የአድናቆት ጭብጨባ ማድረግ፣ ፎጣ ማውለብለብ፣ ወደ አትሌቶቹ ቀርቦ ፊርማ መጠየቅና ከሌሎች ተመልካቾች ጋር መነጋገር እንዲሁም ስፖርት ክንዋኔው እንዳለቀ ወደ ቤት መሄድን ያካትታል። በተጨማሪም የአልኮል መጠጦች በጨዋታው ወቅት በስፍራው እንዳይሸጡም ተከልክሏል። እነዚህ ክልከላዎች የተላለፉት ሰኞ ዕለት የተመልካቾችን ቁጥር ስፍራው ሊይዘው ከሚችለው አቅም 50% በመቀነስ 10,000 ሰዎች ብቻ እንዲገኙ ከተወሰነ በኋላ ነው። የጤና ባለሙያዎች ግን ምንም አይነት ተመልካች እንዳይገባ ማገድ የተሻለው አማራጭ ነው ማለታቸው ይታወቃል። የሀገሪቱ ጠቅላይ ሚኒስትር ዮሺሂዴ ሹጋም የኮቪድ-19 ስርጭት እያሻቀበ የሚሄድ ከሆነ ሙሉ ለሙሉ ተመልካቾች እንዳይኖሩ ማገዱ እንደ አማራጭ እንደሚያዝ አስጠንቅቀዋል። የዩናይትድ ስቴትስ ሰሜን ምዕራብ ክፍል በዚህ ሳምንት መጨረሻ ከፍተኛ በሆነ ሙቀት ሊጠቃ እንደሚችልና የሙቀት መጠኑም ከ37 ዲግሪ ሴንቲግሬድ ወይም ከ98.6 ዲግሪ ፋራናይት በላይ ሊሆን እንደሚችል የዩናይትድ ስቴትስ ብሔራዊ የአየር ትንበያ አገልግሎት አስጠንቅቋል። የቤት ውስጥ አየር መቆጣጠሪያ እንብዛም ባልተለመደበት የዩናይትድ ስቴትስ አካባቢ ይህን ያክል የሙቀት መጠን ሲከሰትም በታሪክ ለሶስተኛ ጊዜ መሆኑ ታውቋል። የአየር ትንበያ አገልግሎቱ እንዳስታወቀው መጪው ሙቀት ከዚህ በፊት ያልታየና አደገኛ ሲሆን በተለይ የዋሽንግተን ስቴት፣ ኦሪገን፣ ሰሜን ምዕራብ አይዳሆና ሰሜናዊውን የካሊፎርኒያ ግዛት ያጠቃል ብሏል። በተለይ ዋሽንግተን ስቴት እና ኦሪገን በመጪው ቅዳሜና እሁድ ከፍተኛ የሆነ ሙቀት እንደሚያጋጥማቸው የተጠቆመ ሲሆን በተለይ በቤት ውስጥ ሙቀት መቆጣጠሪያ የሌላቸው ሰዎችን ችግር ውስጥ ሊገጥታቸው እንደሚችልና ከሙቀት ጋር የተያያዙ በሽታዎችም ሊከሰቱ እንደሚችሉ የአየር ትንበያ መስሪያ ቤቱ አስጠንቅቋል። ትንበያው አክሎ ሙቀቱ እስከ መጪው ሳምንት ሊቆይ እንደሚችልም አስታውቋል። እንደ ዋሽንግተን ፖስት ዘገባ ከሆነ 55 ከመቶ የሚሆነው ምዕራባዊው የዩናይትድ ስቴትስ ክፍል ከዚህ በፊት ያልታየ ድርቅ አጋጥሞታል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ከመካከለኛው አሜሪካ ተነስተው የሜክሲኮን ድንበር በማቋረጥ ወደ ዩናይትድ ስቴትስ የሚገቡ ስደተኞችን ለመቀነስና የስደቱን መነሻ ለማጥናት በሚያደርጉት ጥረት ነገ አሜሪካን ከሜክሲኮ ጋር የሚያዋስነውን ድንበር ይጎበኛሉ። ሃሪስ በዚህ ወር መጀመሪያ በጓታማላና ሜክሲኮ ባደረጉት ጉዞ ስደተኞችን ወደ ዩናይትድ ስቴትስ አትምጡ ብለው ተናግረው ነበር። ሆኖም ሁንዱራስንና ኤልሳልቫዶርን ጨምሮ ከሁለቱም ሀገራት በሺዎች የሚቆጠሩ ስደተኞች ወደ ድንበር መምጣታቸውን ቀጥለዋል። አብዛኞቹም ድህነትንና ወንጀልን ሸሽተው በእግራቸው ተጉዘው የሚገቡ መሆናቸው ይነገራል። የዩናይትድ ስቴትስ ድንበር ጠባቂዎች እንደሚሉት በአሁኑ ወቅት ባለፉት 10 አመታት ያልታየ መኖሪያ ፈቃድ የሌላቸው ስደተኞች ቁጥር እያጋጠማቸው ነው። ባለፈው ግንቦት ወርም ከ180,000 በላይ የሚሆኑትን አስረዋቸዋል። ይህ ቁጥር በመጋቢትና ሚያዝያ ከነበረው 170,000 ሰው በተወሰነ ቁጥር ከፍ ያለ ነው። እነዚህ ስደተኞች በአብዛኛው የሚመጡት ከላቲን አሜሪካ ሲሆን በተለይ ከኢኳዶር፣ ቬንዙዌላ፣ ኩባ፣ ሃይቲና ጥቂት የአፍሪካ ሀገሮች መሆኑም ተገልጿል። አድማጮች፣ ለሰዓቱ ያስኳቸው ዜና እነዚህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ አተኩሮ የአሜሪካ ድምፅ መርሃ ግብር ነው። ስለምታዳምጡ እናመሰግናለን። ከማህበራዊ መገናኛ ገጾቻችን በተጨማሪ 202-227-6379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ከመቀሌ ከተማ በስተምዕራብ አቅጣጫ በምትገኝ ቶጎጋ እዳገ ሰሉስ በምትባል መንደር ደረሰ በተባለ የአውሮፕላን ጥቃት ለገበያ ተሰብስቦ የነበረ ሕዝብ ጉዳት እንደደረሰበት ለአሜሪካ ድምፅ አስተያየት የሰጡ ሰዎች ተናግረዋል። ይህን ምስክሮችም ጉዳት የደረሰባቸው ሰዎች ወደ ሕክምና እንዳይገቡና አምቡላንሶችም እንዳያልፉ በወታደሮች ተከልክለው እንደነበረ ገልጸዋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት አዛዥ ጀነራል ብርሃኑ ጁላ ስለ ጉዳዩ ተጠይቀው በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ ጥቃት አለመፈጸሙን ተናግረዋል። ሙልጌታ ጽባ።
ከመቀለ ከተማ በስተምዕራብ አቅጣጫ 25 ኪሎ ሜትር ርቀት የምትገኝ በንደርታ ወረዳ ደብረ ናዝሬት ቀበሌ ቶጉጋ አዳዳ ሶሉስ በተባለ ስፍራ ድብደባው መፈጸሙ የአይን እማኞች ገልጸዋል። ድብደባው ማክሰኞ ሰኔ 15 2013 ዓ.ም ተመረተ ከቀኑ 6 ሰዓት አካባቢ ለገበያ ተሰብስቦ በነበረ ህዝብ ላይ ተፈጸመ ብለዋል። ድብደባው በሰውና እንስሳት ላይ ጉዳት ማድረሱም ተናግረዋል። ቡና በመሸጥ እንደምትተዳደር የተናገረችው ብርሃን ገብረ ህይወት የተባለች እዛ ነዋሪ ነኝ። በቤት ውስጥ ነበርኩ። መጀመሪያ በገበያው ነበር የመታው። ከዛ ደግሞ ቤቶች እጄ ተሰብሯል። ብዙ የተቆራረጠ ሰው ነበር። እየተሻገርኩ ነው የመጣሁት። ብዙ ነው ያለችው። በአካባቢው የህክምና እርዳታ ያላገኙ ሰዎች እንዳሉ ነው የምትገልጸው። ወደ መቀለ አይደር ሪፈራል ሆስፒታል ለህክምና ከቦታው የገቡ 5 ሰዎች መሆናቸው ተነግሯል። ከነሱ አንዷ ደግሞ የሁለት አመት ከአራት ወር ህፃን ትገኛለች። የህፃኑ ሐኪም ዶክተር ገነት በለጸ
ኤልዳና ከገበያ ቀን ላይ ተደብድቦ እዛ ገበያው ላይ ሱቅ ቤት ነበራቸው። እዛ ከአባቷ ጋር ነበረች። እዛ ፍንጣሬ መቷት ነው የመጣችው። ፍንጣሬው በሆዷ ነው የገባው። በምትንፍሻ አካሏ ነው የወጣው። በላንግ ምንለው ደም አስፈልጓት ነበረ። ደም ተሰጥቷት ነው ኦፕሬሽን የገባችው። ኦፕሬሽን ገብታ ደግሞ ብዙ ቦታ ላይ ነው የተገኘው ጉዳቱ። አንዱ ስቶማክ ምንለው መበሳት ነበረ። ሌላ ደግሞ ሊቨር ምንለው እሱ ላይም ነበራት። ሌላ ደግሞ ዲያፍራም ምንለው አካባቢ በሶስት ላይ ነው የነበራት። አሁን ያለችበት ሁኔታ እዚህ ህጻናት የጽኑ መከታተያ ክፍል ነው ያለችው። መተንፈስም ብዙ ትን ስላልቻለች የመተንፈሻ አካሏ ቱቦ አላት እና ያለው ሁኔታ ይሄ ነው።
የህፃኗ አባት ደግሞ በእግሩ ላይ ጉዳት ደርሶት ወደ ህክምና እንዳይገባ ግን በመንገድ ላይ እንደሌሎቹ ተከልክሏል ተብሏል። ሌላው ከመቀለ ወደ ገበያው ላልባሳት ንግድ ተጉዞ በድብደባው ደግሞ የቆሰለም ነጋሲ በርሀ የተባለ በበኩሉ አጠገቡ 3 ሰዎች የሞቱ ማየቱ ነው የሚገልጸው።
ተሰራናልና ምን መጽያለው ዲያስና አንድ ጊዜ ምሳያትና ያው ዲያምናና
በስራ ላይ ያለን መጣ ደበደበችን መጀመሪያ እንደመጣች ወደቅኩ። ብዙ ሰዎች ሲጎተቱ ነበር። እኔ ደህና ስለሆንኩ ነው የተንቀሳቀስኩት። ባይኔ 3 ሰዎች የሞቱ አይቻለሁ። ብዙ እንስሶች አህዮችና ሌሎችም ሞተዋል። ብዙ እዛ ይቀራሉ ነው ያለው። በአካባቢው ታጣቂዎች ነበር ወይ ተብሎ የተጠየቀው ነጋሲ ለገበያ የተሰበሰበ ህዝብ እንጂ ታጣቂዎች አላየሁም ብሏል። ህክምና ለማግኘት እየመጡ በነበሩበት ወቅት ደግሞ ወታደሮች እንዳልፉ ተከልክለው እንደነበርና ባርሶ አደር ቤት ከቆዩ በኋላ ተፈቅዶላቸው እንዳለፉ ነው ነጋሲ ተናገረው። ሌሎች ግን ብዙ ማለፍ ያልተፈቀደላቸው አሉ ብሏል። የአምቡላንስ ሹፌር የሆነው ካሱ ጸጋይ የተባለ በበኩሉም ጉዳት የደረሰባቸው ሰዎች ለማምጣት 5 ጊዜ ተጉዘን ሆኖም ማለፍ አትችሉም ተብለን ተከልክለን ተመልሰናል ብሏል።
የኢትዮጵያ መከላከያ ሰራዊት ነው የከለከለን ምክንያት ጁንታ አሁንም የተመተው ጁንታ ነው። የኛ ወገን ያለ ሲያግዜ ነበር ሰላማዊ ህዝብ ሳይሆን ተጋይ ነው ራሱ ምግብ ጣላ ወተትም ሳይቀር ሲያማላልስ የነበረ ነውና ለዚህም አይገባውም ነው የተሰጠን ማለት ነው። ይሄው 5 ጊዜ ተመላልሰናል።
እስካሁን በድብደባው ያለፈ የሰው ህይወትና የቆሰሉ ሰዎች ቁጥር ለማወቅ አልቻልንም። ትናንት ሰኔ 15 በሃውዚን ላይ የደረሰ የአውሮፕላን ድብደባ 33ኛ ዓመት ለመዘከር በክልሉ ያሉ የመንግስት መስሪያ ቤቶችና እንዲሁም ባንኮች ዝግ ሆነው የትግራይ ሰማዕታት ቀን በሚዘከርበት ነው ክስተቱ የተፈጸመው። የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ጀነራል ብርሃኑ ጁላ በጉዳዩ ላይ ተጠይቀው በሰላማዊ ሰው ሳይሆን በታጣቂዎች ላይ ነው ጥቃቱ የተፈጸመው ብለዋል። ይህ ሐሰት የጠላት ወሬ ነው ብለዋል። ጥቃቱ 10 ሰዓት ከቀትር በኋላ እንጂ 6 ሰዓት ቀትር ላይ አይደለም የተፈጸመው። በዚህ ሰዓት ደግሞ ገበያ የለም ብለዋል ጀነራሉ። ጥቃቱ ምግበይ በሚባል የሚመራ ታጣቂ ኃይል ላይ በሳቸው አገላለጽ ደግሞ የወንበዴ ኃይል ላይ የተወሰደ እርምጃ ነው ሰላማዊ ሰው ላይ አይደለም ነው ያሉት ጀነራል ብርሃኑ ጅላ። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ይበንዲ እንዳለ ለሁለት ሳምንታት በትግራይ ክልል የተለያዩ ከተሞች በመዘዋወር ተዘግብ የቆየችው የአሜሪካ ድምጽ ዘጋቢ ሄዘር መርዶክ በኢትዮጵያ ከቀናት በፊት የተካሄደውን ምርጫ ለመዘገብ ከምትገኝበት አዲስ አበባ ሆና በትግራይ ውስጥ ለደረሰው ጥቃት ያገኘችውን መረጃ አጋርታናለች። ስመኝሽ ቆይታ አቀርባለች።
የአሜሪካ ድምጽ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክን በትግራይ ክልል ውስጥ ስለደረሰው ጥቃት ያነጋገረቻት ዘጋቢያችን ኬት ፓውን ዳውሰን በትግራይ ክልል ጦርነቱ መቀጠሉንና የአየር ጥቃቶችን መድረሳቸውን ጠቅሳ ስለ ሁኔታው ጠይቃታለች። ሄዘር ከአዲግራት ባገኘችው መረጃ መሰረት ከተማዋን በቀናት ልዩነት ውስጥ የተለያዩ አካላት እንደተቆጣጠሯት ገልጻ በቦታው የተካሄደ ከፍተኛ ጦርነት ባይኖርም ብጥብጥ እንደነበር፣ በሌሎች ከተሞች ደግሞ የአየር ድብደባ መፈጸሙንና መንገዶች ተዘግተው እንደነበር ገልጻለች።
ለአመታት ኢትዮጵያን አስተዳድር የነበረውና አሁን ሽምቅ ተዋጊ የሆነው ህወሓት በኢትዮጵያ ወታደሮች እንዲወጣ ከተደረገ በኋላ በድጋሚ ወደ ከተማዋና ሌሎች በአካባቢው ወዳሉ ከተሞች መጥተው ነበር። ከዚያ የኢትዮጵያ ወታደሮች ለቀው በመሄዳቸው ከተማዋን ተቆጣጠሩ። ከዛም ምሳሳት አካባቢ የኤርትራ ወታደሮች በመምጣታቸው ህወሓት እንደገና ጥሎ ሄደ። ሆኖም እስከሚታወቀው ድረስ ግን በከተማዋ የተካሄደ ጦርነት አልነበረም።
በትግራይ የሚካሄደውን ጦርነት አስመልክቶ በአዲስ አበባ ያለው ስሜት ምን እንደሚመስል ለቀረበላት ጥያቄ ሄዘር ስትመልስ አብዛኛው ሰው ሁኔታው በጣም የተጋነነ እንደሆነና ዓለም አቀፍ ሚዲያው አጋኖ እንደሚያወራው እንዳልሆነ እንደሚያምን ትገልጻለች።
Ethiopia essentially for decades and the regime was repressive and sometimes violent.
ኢትዮጵያን ለአስርት ዓመታት ያስተዳድሩት የነበሩት ሰዎችና መንግስቱ ጨቋኞችና አንዳንዴም ጠበኛ ነበሩ። የተለያየ አመለካከት ያላቸውን ሰዎች፣ ፖለቲከኞችን፣ የመብት አቀንቃኞችና ጋዜጠኞችን በማሰር ይታወቃሉ። በዚያው መንግስት ጉዳት የደረሰባቸው ብዙ ሰዎች ስላሉ ህወሓትን የአሮጌው መንግስት ተቀጥያ አድርገው ነው የሚያዩት። እንደ ወንጀል የሚያዩት እነሱ ከኢትዮጵያ ሰራዊት ጋር መዋጋታቸውን ነው እንጂ ህዝቡ እየደረሰበት ያለውን ስቃይ አይደለም። የህዝቡ ቃይ ወንጀል ከሆነም ተጠያቂው ህወሓት ነው እንጂ የኢትዮጵያ መንግስት አይደለም። በመዲናዋ ያለው የአብዛኛው ሰው አመለካከት ይሄ ነው።
ሄዘር አያይዛ በትግራይ ክልል ያለው ጦርነት አዲስና በሂደት ላይ ያለ በመሆኑ አብዛኛው ዘገባ እዛ ላይ ቢያተኩርም በተለያዩ ከተሞች ውስጥም ግጭቶች መኖራቸውን ጠቅሳ በከተማ የሚኖረው ሰው የትግራይን ግጭት እንዳንዱ እንጂ በተለያዩ ሚዲያዎች እንደሚዘገበው የሰብአዊ ቀውስ አድርጎ እንደማያየውም ትገልጻለች። በሀገሪቱ የተካሄደውን ምርጫ አስመልክቶም በሰጠችው ምላሽ የምርጫ ውጤት ሙሉ ለሙሉ ተጠናቆ በሁለት ሳምንት ጊዜ ውስጥ ይፋ እንደሚደረግ ገልጻለች። ያነጋገረቻቸውን የፖለቲካ ተንታኝ ጠቅሳም ምርጫ ያልተደረገባቸው ቦታዎች ቢኖሩም በአጠቃላይ የምርጫ ውጤት ላይ ትልቅ ለውጥ የሚያመጡ ባለመሆናቸው በውጤቱ መሰረት አብላጫ ድምጽ የሚያገኘው ፓርቲ መንግስት መመስረት የሚያስችል ድምጽ ይኖረዋል ብላለች። በሄዘር መርዶ ከአዲስ አበባ ለቀረበው ትንታኔ ስመኝሽ የቆየ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮም የሚተላለፍ መሰናዶ ነው። አለይታ ነጻ የጾታዊ ጥቃት የምክር አገልግሎት የስልክ ጥሪ ከአንድ ዓመት ተኩል በፊት ስራ የጀመረ ሲሆን ጾታዊ ጥቃት ለደረሰባቸው ሰዎች ነጻ የምክር አገልግሎት ሲሰጥም ቆይቷል። ይሁንና በኮቪድ-19 ወቅት በተፈጠረ የደጋፊ ማጣት ችግር የነጻ አገልግሎቱ ተቋርጦ የቆየ ሲሆን ከሶስት ሳምንታት በፊት ግን በድጋሚ የነጻ አገልግሎቱ መጀመሩ ተሰምቷል። ኤደን ገረመው በሴታዊት ንቅናቄ ውስጥ የአለይታ መርሃ ግብር ስራ አስኪያጅ ፌቨን ገረሙን አነጋግራ ነበረ። ቆይታቸው ፌቨንስ ላይን ለይታ አጠቃላይ ዓላማ ከምታስረዳበት ይጀምራል።
አለኝታ በሴታዊት ስር የሚሰራ አንድ ፕሮጀክት ሲሆን ጾታ መሰረት ያደረጉ ጥቃቶች ዙሪያ ላይ የስነ ልቦና አገልግሎት፣ የሬፈራል አገልግሎት እና እንደገና ደግሞ ስለ ጾታን መሰረት ያደረጉ ጥቃቶች መረጃም የሚሰጥ ነጻ የስልክ አገልግሎት ነው። በብዛት የምንሰራው ጾታ መሰረት ያደረጉ ጥቃቶች ላይ ሆኖ በፕሮፌሽናል በሆኑ ካውንስለሮች የሚሰራ ክላይንት ነው።
ይሄ የስልክ መስመር ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን አይነት የስልክ ጥሪዎች ነበር የሚመጡለት?
አለኝታ ከተጀመረ ወደ ሁለተኛ ዓመቱ እየሄደ ነው። ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ የጾታን መሰረት ያደረጉ ጥቃቶች ላይ ነው ካውንስሊንግ። ጾታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት፣ ገና የቤት ውስጥ ጥቃት፣ በሴቶችም በወንዶችም ላይ ጾታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች፣ የአሴት ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል። ዲስካውንሰሮች አሉ። የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው ብዙ ጊዜ የሚወሰነው። በደንብ ፕሮሞት ሲደረግ ሬዲዮ አድ ምናምን ስናገኝ በደንብ ኮሎች ይኖሩናል።
አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ፣ በተለይም ደግሞ ኮቪድ በነበረበት ወቅትና መቼ ነበር የተቋረጠው እና ምክንያቱስ ምን ነበረ?
የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው። ስለዚህ ሪሞትሊ ለመስራት የሚለው አይዲያ ከመምጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ፣ ከዛ ቢሮ ነበረ እየተመላለሱ የሚሰሩት የነበሩ። በዛ ምክንያት ጋፕ ተፈጠረ። ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ላልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ። ሌላኛው ምክንያት ደግሞ ፋይናንሽሊ ሰፖርት መደረግ ነበረበት አለኝታ። ምክንያቱም መጀመሪያ ስንጀምር አለኝታን ጾታን መሰረት ያደረጉ ጥቃቶች ላይ ነጻ አገልግሎት እንዲሰጥ ነበረ ያሰብነው እና በመካከል ከቴሌ ጋር የነበረን ውል ነበረ አለቀ፣ ስፖንሰር የተደረግንበት ነጻ እንዲሆን ማለት። ስለዚህ ለሱ የምንከፍለው ለላይኑ የምንከፍለው ብር ይለን ነበረ። ለዛ በመካከል ነጻ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻልንም። በዛም በተወሰነ ተቋርጦ ነበረ።
እንግዲህ የጾታዊ ጥቃትን በተመለከተ የመጀመሪያው የስልክ ነጻ የስልክ መስመር ይመስለኛል እና ከዛ አንጻር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ በአሁኑ ሰዓት?
አሁን ላይ ከዩኤን ውመኖች ጋር ለመስራት እየሞከረ ነው በአለኝታ ዙሪያ። እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰጥተውናል የነጻ መስመሩን፣ ሰዎች ሲደውሉ ነጻ እንዲሆን ማለት ነው። የእሱ መስመር ለማግኘት ችለናል። ስለዚህ ከእነሱ ጋር እየተባበርን እየሰራ እንገኛለን።
በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ?
ሜይሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞትሊ ነበረ የምንሰራው። ካውንሰለሮቻችን ከቤት ሆነው ነበረ የሚሰሩት ይህን አገልግሎት የሚሰጡት። ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ሁኔታ ኦፍኮርስ የካንሰሮች ውስጥ ያለ እነዚህ ነገሮች ስላሉብን በደንብ ፋይናንሻሊ ስቴብል መሆን መቻል አለበት። ስቴብል ከሆንን እና ብር የምናገኝ ከሆነ ሲስተሙን ማሳደግ እንችላለን።
ተገልጋዮች ከየት ከየት አካባቢ ነው የሚደውሉት?
አንደኛ ላይ በብዛት እንደዚህ አይነት ስፔሲፊክ የሆኑ ኤሪያዎች አንጠይቅም። ራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይህንን ኢንፎርሜሽን እንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ ይደወላል፣ እንደገና ደግሞ ከክፍለ ሀገሩ ይደወላሉ። በአብዛኛው ግን እኛ የሬፈራል አገልግሎታችን መረጃ የምንሰጥበት ማፕ ያደረግ ነው በአዲስ አበባ ስለሆነ አብዛኛውን ብናስተናግዳቸው ቁጥሮች የአዲስ አበባ ናቸው።
ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነው እና ጥቃትም ለደረሰባቸው ሰዎች ይህን መሰል አገልግሎት የሚሰጡ ሌሎች ተቋማትም የሉም እና ያለኝታ ፋይዳው ምንድን ነው ትያለሽ?
ዋናው መጀመሪያ ትልቁ ፋይዳው ወይም ጠቀሜታው ማንኛውም ሰው ጾታ መሰረት ያደረገ ጥቃት ሲደርስበት እዚህ ድረስ ቢሮ ድረስ መጥተው ወይ ፌስ ቱ ፌስ የሆነ ካውንስሊንግ የሚሰጥበት ቦታ ሂደው አይደለም እነዚህ ነገሮች የሚናገሩት እና ካሉበት ቦታ ሆነው ስለሆነ ተደራሽነቱ የበለጠ ነው። አንደኛው እሱ ነው። ሁለተኛ ደግሞ አብዛኛው ጊዜ ለመናገር ይፈራሉ፣ ማንነታቸው እንዳይታወቅም ይፈራሉ እና ያንን በጣም የሚቀርፍ ነገር ነው። ምክንያቱም ሲደወል ማንነታቸው ቁጥራቸው አይመጣም፣ ሚስጥራዊነቱን እንጠበቀ ነው። ስለዚህ ያ ደግሞ ለነሱ ትልቅ ኮንፈርት ነው እና የምክክር አገልግሎት ለማግኘት ለነሱ ምቹ የሆነ ፕላትፎርም ነው።
በጣም ነው የማመሰግነው።
የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ ተደርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን ስር የሚገኘው የሆሳና መስማት የተሳናቸው ትምህርት ቤት ነው። የፊንላንድ መንግስት ደግሞ የገንዘብ ድጋፍ አድርጎለታል። መዝገበ ቃላቱን የማሰናዳት ሂደቱን የመሩት ከሶስት ዓመታት በፊት የበጎ ሰው ሽልማት አሸናፊው ዶክተር መኮንን ሙላት ናቸው። መዝገበ ቃላቱን የማዘጋጀት ሀሳቡ እንዴት እንደመነጨ ቀድሞ ይነግሩናል።
እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። መስማት የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ 25 ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበር እና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ ኦኬ በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይህንን ችግር በማየት በመጀመሪያ በሁለተኛ ደረጃ የሚያስተምሩ መስማት ህጻናቸውን የሚያስተምሩ ትምህርት ቤቶች የት አሉ የሚለውን ትናየን ያሉ ምልክቶች ይስሉ ወይ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን። ያሉትን መሰብሰብ ጀመር እና ለምሳሌ ከዚያው ከሆሳማ፣ ከአዲስ አበባ፣ ከሀረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩ ምልክቶችን እየሰበሰብን ቆየን እና ቅዳችን የነበረው እንግዲህ በመዝገበ ቃላት አዘጋጅተን ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንጻር እና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው።
ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው?
በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው በመጀመሪያ። ከዚያ ስናልፍ የምልክት ቋንቋ አስተርጓሚዎች፣ እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ፣ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት፣ ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆች እና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችም አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው።
የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟችሁ ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት?
ይሄኛው ፈታኝ ያደርገዋል። ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁልጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብረው ደግሞ ሶሉሽን ይዘው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር። መስማት የተሳናቸው ራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ምረል እና ወደ ኬሚስትሪው ምናምን አካባቢ ስንሄድ አቶሚክ ናምበር ብንል አቶሚክ ናምበር ምንድን ነው? አቶሚክ ናምበርን ኤክስፕሌን ማድረግ ያስፈልጋል፣ ማስረዳት ያስፈልጋል ለተማሪዎቹ። ከተረዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ ብናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ እና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደርጎበት ከዚያ በኋላ ወደ ዲክሽነሪው እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎች አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር፣ እንዴት ነበር ምልክት የሚያደርጉትንም ያንን ሀሳቢ ማድረግ ያስፈልጋል። ስለዚህ ብዙ ንጽጽር ከዚህ አካባቢ ማድረግ ያስፈልጋል እና ፈታኝነት አለው።
እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክልል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ የህብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረስ ምን እየተደረገ ይገኛል?
እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን። በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር እንትን እንላለን፣ እንደርሳለን እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲደርስ ማድረግ ይቻላል። እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን።
ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡን።
እሺ፣ እኔም በጣም አመሰግናለሁ እንግዳ አድርጋ ስለጋብዛችሁኝ። እግዜር ይስጥልኝ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮች። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ ነበርን። የነገ ሰው ይበለን። ደህና ደሩ።